Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔና ህወሓት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። በዛሬው ዕለት በጠቅላይ ሚኒስትሩ ጽህፈት ቤት የተሰጠውን ጋዜጣዊ መግለጫ ተከታትለናል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በኦሮሚያ ክልል ምዕራብ አርሲ ዞን በድርቅ የተመቱ የስራሮና የሻላ ወረዳዎች ከ400,000 በላይ ሰዎች ለረሃብ አደጋ ተጋልጠዋል። የዚህንም ዝርዝር ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ነሐሴ 6 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊን እና ከዋና አዘጋጁ ሰለሞን አባተ እንዲሁም በያሉበት ሆነው የምሽቱን ስርጭት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። አምነስቲ ኢንተርናሽናል በትግራዩ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት አባላት እንዲሁም የአማራ ክልል ፖሊስ ልዩ ኃይልና የፋኖ ሚሊሺያዎች በልጃገረዶችና ሴቶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶች ያጠናቀረበትን ጥናት ይፋ አደረገ። ከዚህ ቀደም ሪፖርት የተደረጉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃ እየወሰደ መሆኑን ያመለከተው የኢትዮጵያ መንግስት በበኩሉ አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉ ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትን ብዙ የህወሓት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንኗል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔና ህወሓት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የኦሮሞ ነጻነት ግንባር ቀደምት መስራቾች ይህንን የጥፋት ጥምረት እንደሚያወግዙ ጥርጥር የለንም ብለዋል የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም። የኦሮሞ ክልል ፕሬዚደንት ሽመልስ አብዲሳ በበኩላቸው የኦሮሞ ህዝብ ህወሓትን እንዲደግፍ መቀስቀስ የህዝቡን ቁስል መርሳት ነው ብለዋል። ዝርዝሩን የያዘው ዘገባ በመጽሔት ክፍለ ጊዜ ይቀርባል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጃሪች በኢትዮጵያ አፋር ክልል ፈንቲ ወረዳ ጋላኮማ ቀበሌ ተፈናቃዮች በተጠለሉባቸው ትምህርት ቤትና የጤና ጣቢያ ስለተፈጸመ ጥቃትና በአንድ መጋዘን ላይ ስለተፈጸመ ዝርፊያ የቀረበውን መረጃ የድርጅቱ የሰብአዊ ጉዳዮች ቢሮ ኦቻ እየተከታተለ መሆኑን ገልጸዋል። የአፋር ብሔራዊ ምክር ቤት በጋላኮማ መጠለያ ጣቢያ ሳሉ በህወሓት ጥቃት ህይወታቸውን እንዳጡ ለገለጻቸው ከ200 በላይ ሰዎች የ3 ቀን ሐዘን ማወጁንና ከ40 የሚበልጡ የቆሰሉ ሰዎች ዱብቲ ሆስፒታል ሕክምና ላይ መሆናቸውን በትናንት ዘገባችን ማቅረባችን ይታወሳል። መንግስታቱ ድርጅት ቃል አቀባይ ራሱን የኦሮሞ ነጻነት ጦር የመንግስት ባለስልጣናት ኦነግ ሸኔ የሚሉት ቡድን ከህወሓት ጋር ወታደራዊ ህብረት መስርተናል ሲል ማስታወቁን አስመልክቶም ተጠይቀው ለዚህ ግጭት ወታደራዊ መፍትሄ ይኖራል ብለን አናምንም ሲሉ ምላሽ ሰጥተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ የሚገኘው የአፍሪካ ህብረት ሰላም አስከባሪ ተልእኮ በሰላም አስከባሪዎቹና የአልቃይዳ ግብረ አበር በሆነው በአልሸባብ ታጣቂዎች መካከል በተካሄደ ውጊያ ሰላማዊ ሰዎች ተገድለዋል ተብሎ የቀረበውን ሪፖርት እያጣራ መሆኑን አስታወቀ። የአህጉራዊው ህብረት ተልእኮ አሚሶም እንደተናገረው ባለፈው ማክሰኞ ድንገቱ የተከሰተው በታችኛው ሸበሌ ክፍለ ግዛት ነው። በዚያ የጦር ሰፈሩ ያሉ ሰላም አስከባሪዎች አካባቢውን በመቆጣጠር ላይ ሳሉ ከታጣቂዎች ድንገተኛ ጥቃት ከተከፈተባቸው በኋላ ነው ብሏል። በግጭቱ መካከል ሲቪሎች ተገድለዋል የሚል ሪፖርት እንደደረሰውና ይህንኑ ተከትሎ ጉዳዩን እያጣራ መሆኑን ነው ህብረቱ ያስታወቀው። ዛሬ አንድ የአካባቢው አርሶ አደር በሰጡት ቃል 7 ሲቪሎች ተገድለዋል፣ አሚሶም ሆም ብሎ ነው የገደላቸው ማለታቸውን ሮይተርስ ጠቅሶ ዘግቧል። ሱዳን የቀድሞው ፕሬዝዳንት አልበሽርን ለአይሲሲ አሳልፋ ልትሰጥ ተዘጋጀች ተባለ። የሱዳን ሲቪላዊ ካቢኔ የቀድሞው ፕሬዝዳንት ኦመር አልበሽርንና ሌሎችንም የቀድሞ ሹማምንት ለዓለም አቀፍ ወንጀል ፍርድ ቤት አሳልፎ ሊሰጥ መቅረጡን VOA ከሀገሪቱ የዜና አገልግሎት ያገኘውን መግለጫ ጠቅሶ ዘግቧል። የቀድሞ ፕሬዝዳንትና ባለስልጣኖቻቸው የዘር ማጥፋት የጦርነት ወንጀል እንዲሁም በሰብዕና ላይ ወንጀል በመፈጸም ተደራራቢ ክሶች ፍርድ ቤቱ ይፈልጋቸዋል። በመግለጫው መሰረት ባለፈው ማክሰኞ ካርቱም ውስጥ የICC ፍርድ ቤት ዋና አቃቤ ሕግ ማህዲ ካሪም ሃንን ተቀብለው ያነጋገሯቸው የሱዳን የውጭ ጉዳይ ሚኒስትር ማርያም ሳዲክ አልማህዲ ተከሳሾቹን እናስረክባቸዋለን ብለው ቃል ገብተውላቸዋል። ወደ ደቡባዊ አፍሪካ ስናመራ ዛምቢያውያን ዛሬ ፕሬዝዳንታዊ ምክር ቤታዊና የአካባቢ አስተዳዳሪዎች ምርጫ አካሂደዋል። ተንታኞች ይህ ምርጫ በአፍሪካ የተረጋጋ የዲሞክራሲ ስርዓት ማሳያ ከሆኑት መካከል የምትፈረጀው ሀገር ጥንካሬዋ የሚፈተንበት እንደሚሆን ተናግረዋል። የ64 ዓመቱ የዛምቢያ ፕሬዝዳንት ኤድጋር ሉንጉ ከታወቁት ተቃዋሚ መሪ ሃካይንዴ ሃካቺመ ጋር በብርቱ ፉክክር ተፋጠው ከርመዋል። ባለፉት ሳምንታት በሁለቱ ትላልቆቹ ፓርቲዎች ደጋፊዎች መካከል ግጭት መከሰቱ የጸጥታ ስጋት ፈጥሯል። በአንድ የሁለቱ ጎራዎች ግጭት ላይ 2 ሰዎች ተገለዋል። የአልጄሪያ ባለስልጣናት ከዋና ከተማዋ አልጀርስ በስተምስራቅ በኩል የሚገኙ ከ12 በላይ የሚሆኑ የሀገሪቱ አውራጃዎች ላይ የተነሳው ከፍተኛ የሰደድ እሳት በአቀጣጣዮች ሆን ተብሎ የተለኮሰ ነው ሲሉ እየከሰሱ ናቸው። ኤደን ገረመው የኤድዋርድ ዩሬኒያንን ዘገባ ይዛለች።
የአልጄሪያ ባለስልጣናት ከዋና ከተማዋ አልጀርስ በስተምስራቅ በኩል በሚገኘው የሀገሪቱ ክፍል ከ12 በላይ በሚሆኑ አውራጃዎች የተነሳው ከፍተኛ የሆነ የሰደድ እሳት በአቀጣጣዮች የተከሰተ ነው ሲሉ ከሰሱ። እስካሁን ድረስም እሳቱ የ65 ሰዎችን ህይወት እንደቀጠፈ የአልጄሪያ ቴሌቪዥን አስታውቋል። ማክሰኞና ትላንት ሮብ ዕለትም በቲዞ አዞ አካባቢ የተቀሰቀሰው እሳትን ለማጥፋት የእሳት አደጋ ባለሙያዎች፣ ወታደሮችና ህብረተሰቡ ጥረት ሲያደርጉ ውለዋል። የአልጄሪያ መገናኛ ብዙሃንም በ17 አውራጃዎች 79 ትላልቅ ቃጠሎች እንደተከሰቱ አስታውቋል። ሰኞ ዕለት እሳቱ ከጀመረ በኋላ ማክሰኞ በተለያዩ ቦታዎች መዛመቱን የሀገሪቱን የውስጥ ጉዳይ ሚኒስቴር ካሜል በልድጁዱ ቃጠሎ ሰሰራሽና በአቀጣጣዮች የተከሰተ ነው እንዲሉ አድርጓቸዋል። ሚኒስትሩ በቅድሚያ በቴዜ አዞ ክፍል 5 ቃጠሎች ነበሩ፣ ከዛ በኋላ ግን ሰዓቱ እየሄደ ሲሄድ በየደቂቃው የቃጠሎ ቁጥር እንደጨመረና አሁን 58 ቃጠሎች አሉ ነው ያሉት። በተመሳሳይ የሀገሪቱ የደን ቢሮ ኃላፊ የሆኑት አሊ መሐመዳይ በቴሌቪዥን ቀርበው ማክሰኞ ዕለት የእሳት አደጋዎቹ በተመሳሳይ ሰዓት በተለያዩ ቦታዎች መከሰታቸውን የገለጹ ሲሆን ይህም ሁኔታዎቹ ሆን ተብለው የተፈጸሙ ናቸው የሚለውን ጥርጣሬ አበርትቶታል።
በመጨረሻም ዜና እረፍት። የሕግ ባለሙያውና ጠበቃው አብዱል ጃባር ሁሴን ትናንት ነሐሴ 5 ቀን ማረፋቸውን ከቤተሰባቸው የተገኘ መረጃ አመለከተ። የአቶ አብዱል ጃባር አስከሬን ቀብር ዛሬ አዳማ ከተማ ውስጥ ተከናውኗል። ፀሐይ ዳምጠው ዝርዝሩን ይዛለች።
የሕግ ባለሙያና ጠበቃ አብዱል ጃባር ሁሴን ትናንትና በአዳማ ከተማ ገንደገዳ በሚባል ቀበሌ ውስጥ ወርቆ መገኘታቸውንና ህይወታቸው ማለፉን ወንድማቸው አቶ ሱልጣን ሁሴን ገልጸዋል። ወንድማቸው ከቀኑ 9 ሰዓት አካባቢ ከቤት ወጥቶ 1 ሰዓት አካባቢ ማረፋቸውን ነው የሰማነው ብለዋል አቶ ሱልጣን።
እኔ ባሌ ነበርኩኝ 1 ሰዓት አካባቢ፣ ከዛን አረፈ ብሎ ደወሉብኝ። ከዛ ማታ እንደዛው አድሱና ጠዋት ወደ 7 ሰዓት አካባቢ አዳማ ገባሁ። ከዛም በኋላ እንዴት ሆኖ ምናምን ብዬ ስጠይቀው ወርቆ ነው ተመቶ ነው ከኋላ። ከዛን መጀመሪያ አዳማ ሆስፒታል ማታ እንትን አዩና ከዛም በኋላ ወደ ምኒልክ ላኩ። እኔ ከዚህ በፊት ምንም ጥል የለውም። ቀን ወደ 9 ሰዓት አካባቢ ወጣ ከቤት።
አቶ ሱልጣን አክለውም ለአቶ አብዱል ጀባር ባለቤት የስልክ ጥሪ ደርሷል ሲሉ ገልጿል።
አብዱል ጀባር ኮማ ውስጥ ነው፣ ቶሎ ድረሽ ተብላ ነው እሷም ይህ ልጅ ደርታ ከዛ አንድ ላይ በባጃጅ ሄዱ።
አቶ አብዱል ጀባር ሁሴን አስከሬን የቀብር ስነ ስርዓት ወዳጆቻቸው፣ የሙያ አጋሮቻቸውና ቤተ ዘመድ በተገኙበት ዛሬ በአዳማ ከተማ መፈጸሙንም ወንድማቸው ገልጸዋል። የአቶ አብዱል ጀባር ሁሴን አስከሬን ለምርመራ ወደ አዲስ አበባ ሚኒሊክ ሆስፒታል ተልኮ እንደነበር የተነገረ ሲሆን የምርመራው ውጤትና አሟሟታቸውን በተመለከተ ከመመለከታቸው አካላት መረጃ ለማግኘት እየጣርን ነው። እንደተጠናቀቀ ይዘን እንመለሳለን። አቶ አብዱል ጀባር፣ አቶ ጀዋር መሐመድና አቶ በቀለ ገርባን ጨምሮ ለሌሎች እስረኞች እንዲሁም በቅርቡ ከእስር ለተፈቱት ፖለቲከኛ አቶ ልደቱ አያሌው ጥብቅና ቆመው እንደነበር ተነግሯል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
እኔም ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሐሙስ ነሐሴ 6 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ታዲያ ወደ ቀዳሚው የዕለቱ አቢይ ርዕስ ከማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ እንበል።
ኢትዮጵያ ለመግባት ብዙ ጊዜ ጥያቄ ጠይቀናል። መንግስት ደግሞ ይህንን ፈቅዶልን አያውቅም፣ ምላሽም አይሰጠንም። በኢሜይልም በደብዳቤም ጠይቀናል እና ያንን ከልክሎ ከዛ በኋላ ደግሞ በደልተኛ አይደለም ብሎ ማለት ትንሽ እንትን አይሆንም።
የአምነስቲን ጥናት ካስተባበሩት በተባባሪነት ያዘጋጁት የአምነስቲ ኢንተርናሽናል የምስራቅ አፍሪቃ ጥናት አጥኚ አቶ ፍስሐ ተክሌን ድምፅ ነው የሰማችሁት። የኢትዮጵያ መንግስት ደግሞ በበኩሉ ባወጣው መግለጫ አምነስቲ መረጃ ምንጭ ያደረገው በሱዳን ያሉትን ስደተኞች እዚያውም ውስጥ በማይካድራ ወንጀል ፈጽሞ ከሸሹት ጋር ተደባልቀው የሚገኙትን ብዙ የህወሓት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንኗል። ከዚህ ቀደም ሪፖርት የተደረጉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን እየወሰደ መሆኑንም አመልክቷል። ሙሉ ዘገባው ቀደም ብዬ እንዳልኩት በሁለተኛው አጋማሽ ይቀርባል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔና ህወሓት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የኦሮሞ ነጻነት ግንባር ቀደምት መስራቾች ይህንን የጥፋት ጥምረት እንደሚያወግዙም ጥርጥር የለም ይላሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም። የኦሮሞ ህዝብ ህወሓትን እንዲደግፍ መቀስቀስ የህዝቡን ቁስል መርሳት እንደሆነ የተናገሩት ደግሞ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ናቸው። እስክንድር ፍሬው ተከታትሎታል።
ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ የኢትዮጵያ መንግስት በህወሓት ላይ እርምጃ እንዲወሰድ አቅጣጫ ማስቀመጡን ካስታወቀ በኋላ የመጀመሪያው ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ከቀረቡላቸው ጥያቄዎች አንዱም የመግለጫው መልእክት የተናጠል የተኩስ አቁሙ ተነስቷል ማለት ነው ወይ የሚል ነው። ከአሜሪካ ድምጽ ለተነሳው ለዚሁ ጥያቄ ምላሽ የሰጡት የፕሬስ ኃላፊዋ ተከታዩም ብለዋል።
The statement Iskander it means that the government and the people of Ethiopia together will employ all means necessary
አሸባሪው ህወሓት አገሪቱን ወደ ባሳ ለመረጋጋት ከመስገባቱ በፊት መንግስትና የኢትዮጵያ ህዝብ በጋራ አስፈላጊ የሆኑት መንገዶች ሁሉ ይጣቀማሉ ማለት ነው ነው ያሉት። የሀገር መከላከያ ሰራዊት፣ የክልል ልዩ ኃይሎችና ሚሊሻዎች ይህንን ኢትዮጵያን ለማፈራረስ የተነሳ የክህደት ኃይልና የውጭ እጆች ስውር ደባ ለመደምሰስ ብርቱና የማያዳግም ክንዳችሁን እንድታሳርፉ አቅጣጫ ተቀምጦላችኋል ይላል ሰሞኑን በኢትዮጵያ መንግስት የወጣው መግለጫ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው መንግስትና የኢትዮጵያ ፓርላማ ግን ሸኔ በማለት የሚጠሩት ቡድን ከህወሓት ጋር ወታደራዊ ስምምነት ማድረጉ ይፋ የተደረገው በትናንትናው ዕለት ነው። ይህንኑ ስምምነት በተመለከተ የተጠየቁት ቢለኔ ስዩም የሁለቱ አብሮ መስራት አዲስ እንዳልሆነ ጠቅሰዋል። ድርጅቶቹ ይህንን አጋርነታቸውን ይፋ ሲያደርጉ ግን የጋራ ጥፋታቸውንም ይፋ እያደረጉ ነው ብለዋል።
In yesterday's public declaration of this unusual marriage between these two groups which they have acknowledged
ትናንት ይፋ በተደረገው በሁለቱ ቡድኖች ያልተለመደ ጋብቻ በአደባባይ ባመኑት አጋርነት በተመሳሳይ ያመኑት ነገር የአገሪቱን መረጋጋት በሚያናጉ የጥፋት ተግባራት ላይ በጋራ እየሰሩ መሆኑን ነው። በሽብርተኝነት ላይ መሰማራት የሁለቱም አጠቃላይ ጣፋንታ እንደሆነ ነው ያሉት። የኢትዮጵያ የህዝብ ተወካዮች ምክር ቤት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ሸኔንና ህወሓትን በአሸባሪነት ከፈረጁ ወራት ተቆጥረዋል። ድርጅቶቹ በበኩላቸው በስልጣን ላይ ያለውን የፌደራል መንግስት ህጋዊነት እንደማይቀበሉ በተደጋጋሚ ገልጸዋል። አሶሺየትድ ፕሬስ የተከሳቸው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በኢትዮጵያ ፓርላማ ደግሞ ሸኔ በሚል በሽብርተኝነት የተፈረጀው ድርጅት መሪ ድሪባ ኩምሳም ይህንን አቋማቸውን አጠናክረዋል። አሁን ያለው ብቸኛ አማራጭ ይህንን መንግስት በወታደራዊ ኃይል ማስወገድ ነው ማለታቸው ነው አሶሺየትድ ፕሬስ የዘገበው። የህወሓት መሪዎችም እንደዚሁ መንግስት ያቀረበናቸውን ቅድመ ሁኔታዎች የማይቀበል ከሆነ ያለው አማራጭ መደምሰስ ነው ማለታቸው ይታወቃል። የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም የሁለቱ ድርጅቶች ስምምነት በኦሮሞ ወጣቶችም ሆነ በኦነግ መስራቾች ዘንድ ተቀባይነት የሚኖረው አይደለም ብለዋል።
I don't believe that the youth of Oromia region
የኦሮሚያ ወጣቶች ይሄንን ይቀበላሉ በያላምንም፣ ምክንያቱም ይህ የሁለት አሸባሪ ድርጅቶች ትብብር ነው። የሸኔን አዋጅ በተመለከተም የኦሮሞ ነጻነት ግንባር የበሰሉ አንደበቶችና ቀደምት መስራቾች ይሄንን የጥፋት ጥምረት እንደሚያወግዙ ጥርጥር የለንም ነው ያሉት። ትናንት ከአገር ውስጥ የመገናኛ ብዙሃን ጋር ረዘም ያለ ቆይታ ያደረጉት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳም ህወሓት በኦሮሞ ህዝብ ላይ ያደረሰው በደል ቁስል አልሻረም ብለዋል። የኦሮሞ ህዝብ ህወሓትን እንዲደግፍ የሚከሰቅሱ ያሏቸውንም ጠላት ሲሉ ወንጅለዋል።
በጣም የሚያሳዝን ነገር፣ ህዝባቸውንም እንደዚህ ይነቃሉ የሚል ግምት ኖሮኛ በዚህ ደረጃ ኦሮሞ ህዝብ እንደሚነቁ፣ በዚህ ደረጃ ኢትዮጵያ ጠላት የኦሮሞ ህዝብ ጠላት እንደሆኑ አስቤ አላቅም። አሳፋሪ በሆነ መንገድ ትላንትና የኦሮሞን ህፃን በስናይፐር ሲገል የነበረው ኦሮሞን በሚሊዮኖች እንዲፈናቀል ሲያደርግ የነበረው በየእስር ቤቱ አጉሮ ሲገል ሲገርፍ እግር ሲቆርጥ የነበረውን ኃይል የአንተ ወዳጅ ነው ብሎ ለመቀስቀስ መድፈር ምን ያህል የኦሮሞ ህዝብ ጠላት እንደሆኑ የሚያሳየው የኦሮሞን ህዝብ ቁስል ትላንትና የነበረው እናት ገሎ ሬሳ ላይ የሚያስቀምጥ የነበረውን ህወሓት ዛሬ ደግፍ ብሎ ይናገራል። የኦሮሞ ቄሮን ሰራዊት ውስጥ አትቀላቀል ብሎ ይቀሰቅሳሉ ህወሓትን ለመደገፍ። ቄሮና ቀሬ ግን የታገለበትን ዓላማ ያውቃል፣ መስዋዕትነት የከፈለበትን ዓላማ ያውቃል። ትላንትና ከጎናችን የወደቁ ጓዶች፣ ከጎናችን የወደቁ ሰዎች፣ ቄሮና ቀሬዎች ነገኛ ስንሞት ወደ ላይ ስንሄድ ምንድን ነው የምንነግራቸው? ህወሓትን ደግፈን ቆምን፣ ህወሓትን መልሰን እናንተም የማወታችሁበትን ዓላማ ክደን ከእናንተ ተቃርኖ ቆመን ህወሓትን አንግሰን መጣ ነው የምንላቸው? ይህን ነው እነዚህ ኃይሎች እያሉ ያሉ።
በዛሬው የጠቅላይ ሚኒስትር ጽፈት ቤት መግለጫ የትግራይን የሰብአዊ ድጋፍ እንቅስቃሴ በተመለከተ መረጃ ተሰጥቷል። በትናንትናው ዕለት 277 ሰብአዊ ድጋፍ የጫኑ ተሽከርካሪዎች ትግራይ መድረሳቸውን ነው የጠቅላይ ሚኒስትር ጽፈት ቤት ያስታወቀው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ ባህር ዳር ይወስድናል። አማራ ክልል ውስጥ በንፋስ መውጫና በወልዲያ በኩል ሾልኮ ለመግባት ሞክሮ ነበር ያሉት ኃይል እንዲመለስ ተደርጓል ሲሉ የክልሉ ብልጽግና ፓርቲ ጽህፈት ቤት ዛሬ አስታወቀ። የጽህፈት ቤቱ ኃላፊ አቶ አብርሃም አለህኝ ከአማራ ብሔራዊ ንቅናቄ አብን እንዲሁም ከአማራ ዲሞክራሲያዊ ኃይል ንቅናቄ ተጠሪዎች ጋር ባህር ዳር ላይ በጋራ የሰጡትን መግለጫ የተከታተለችው አስቴር ምስጋናው ተከታዩን አድርሳናለች።
የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም አለህኝ የክልሉን ወቅታዊ ሁኔታ ሲያብራሩ በሀገሪቱ ፓርላማ አሸባሪ ተብሎ የተፈረጀው የህወሓት ቡድን ኢትዮጵያን በተለይ ደግሞ አማራን እየወረረና እየከበበ ይገኛል ብለዋል።
ጠላታችን ትህነግ ወያኔ ከፍተኛ የሆነ ወረራ ሲፈጽምብን፣ ሌሎች አጋሮቹ ደግሞ የከበባ ስራ እየፈጸሙብን ያለበት ሁኔታ ነው ያለው። አሁን ባለው ነባራዊ ሁኔታ እንደ ሀገር ኢትዮጵያ፣ የኢትዮጵያ ህዝብ እንደ ክልል አማራ፣ የአማራ ክልል በከፍተኛ ወረራ ውስጥ ነው ያለ ነው። ይህንን ከበባና ወረራ እንደ ህዝብ በአንድ ሆነን መመከት ይኖርብናል።
በደቡብ ጎንደር ዞን በንፋስ መውጫና በሰሜን ወሎ ወልዲያ አካባቢዎች በኩል ሾልኮ ለመግባት የገባው ኃይል በህዝቡ በልዩ ኃይሉና በመከላከያ ሰራዊት ተጋድሎ ድል ሳይቀናው መቅረቱን ነው አቶ አብርሃም የገለጹት። ወረራ በፈጸመባቸው አካባቢዎች ሴቶቹን እየደፈረ አዛውንቶቹን እያሰቃየና ወጣቶቹን እየገደለ ነው ሲሉ ከሰዋል።
ትህነግ ወያኔ ወረራ ከጀመረበት ቀን ጀምሮ በየዕለቱ የሚያሰፋቸው አካባቢዎች በርካታ ናቸው። እስካሁን ድረስ በነበረው አጠቃላይ ሂደት በአማራ ክልል ሰሜን ወሎ እንደዚሁም በአሁኑ ሰዓት ደግሞ በደቡብ ጎንደር ንፋስ መውጫ አካባቢ ከፍተኛ እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው። በገባባቸው ቦታዎች ሁሉ ከፍተኛ ኪሳራ ነው እያደረሰ ያለው። ወጣቶቻችንን፣ ወንድሞቻችንን፣ አባቶቻችንን፣ የማህበረሰቡን አውራዎች ያደና ይገድላል፣ ሴቶችን አስገድዶ ይደፍራል፣ ህፃናትን በከፍተኛ ሁኔታ ያሸማቀቃል። ከፍተኛ በሆነ ግብግብ ስግብግብነት ስሜት የመንግስትንና የግለሰብ ሀብት እየዘረፈ ወደ ትግራይ የሚያመላልስበት ነባራዊ ሁኔታ ነው ያለው። በሂደቱ ጀግናው የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻ፣ በአጠቃላይ ለህልውና ትግል የተሰለፉ የኢትዮጵያ ህዝቦች ከፍተኛ ትግል፣ ከፍተኛ ተጋድሎ እያደረጉ ያለበት ሁኔታ ነው ያለው። ይሄ ተጋድሎ በአጭር ጊዜ ውስጥ እንዲጠናቀቅ፣ በኢትዮጵያ ህዝብ እና በአማራ ህዝብ ትግል አሸናፊነት እንዲጠናቀቅ ሁላችንም አንድ እንድንሆን ነው ጥሪ እያስተላለፍን ያለ።
አቶ አብርሃም አክለውም የአማራ ህዝብ የውሸት ያሉትን የህወሓት ፕሮፓጋንዳ ወደ ጎን በመተው በአንድነት በመቆም ሀገርን ሊታደግ ይገባል ብለዋል።
እየተስፋፋ እየዘረፈ እየገደለ ያለበት መሰረታዊ ምክንያት የእኛ ክፍተት ቦታ ስለሰጠው አስቻይ ሁኔታ ስለፈጠረለት ካልሆነ በስተቀር ጠላት ከኛ የተለየ አቅም ስላለው እንዳልሆነ ሁላችንም ግልጽ መሆን ይኖርብናል። የተለያዩ የሐሰት መረጃዎችን በከፍተኛ ሁኔታ ነው የሚለቀቁት። እዚህ ቦታ ላይ መጣ፣ እዚህ ቦታ ላይ ተይዛችኋል፣ ቶሎ ልቀቁ እየተባለ ከፍተኛ ዌቭ ነው በማህበረሰባችን ውስጥ እየተሰራጨ ያለው። ይሄ ብቻ ሳይሆን በርካታ ጸጉረ ልውጦች የተሳሳቱ ህገወጥ መታወቂያዎችን በመያዝ ማህበረሰቡ ውስጥ የሚገቡበት ሁኔታ አለ። አልፎ አልፎ ይህንንም እየተቆጣጠርን ያለንበት ሁኔታ ነው ያለው። ስለሆነም መላው የአማራ ህዝብ፣ መላው የኢትዮጵያ ህዝብ፣ ይሄ ትግል የጋራ ትግል ነው። የኢትዮጵያን አንድነት፣ የኢትዮጵያን ህልውና ለማረጋገጥ የሚደረግ ታሪካዊ ትግል ነው። ሁላችንም አርበኞች መሆን አለብን።
ዛሬ መግለጫውን የሰጡት ሶስቱ የፖለቲካ ፓርቲዎች ከሰሞኑ በአፋር ክልል በስደተኞች መጠለያ ጣቢያ ህወሓት አደረሰው ባሉት የከባድ መሳሪያ ድብደባ 240 ህጻናትና አረጋውያን በመገደላቸው ማዘናቸውን ገልጸው አፋርና አማራ ክልሎች ውስጥ ለተፈናቀሉ ከ300,000 በላይ ሰዎችም ዓለም አቀፉ የረድኤት ድርጅቶች ድጋፍ እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው አመሰግናለሁ። አድማጮች፣ በሌላ በኩል የፌዴራሉ መንግስት ባለስልጣናት የትግራይ መንግስት ተበትኗል፣ በትግራይ ስልጣኑ የጊዜያዊ አስተዳደር ነው የሚሉትና የትግራይ ክልላዊ መንግስት ነኝ የሚለው መቀሌ ያለው ህወሓት መሩ ባለስልጣን ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትግራይ ቴሌቪዥን በሰጡት ጋዜጣዊ መግለጫ ይህን ብለዋል።
በሌለ ነገር ላይ ምንድን ነው የሚሉት? የትግራይ ህዝብ የትግራይ ሰራዊትን ስም ማጥፋት የሚሞክሩት ውሸት ስራቸው እንጀራቸው ስለሆነ ነው። በዚህ ላይ ካልተመሰረቱ ህዝብን ንቀው ነው። አሁንም ራያ ግንባር ነው የሚለው ትናንት የሰማሁት አይነት የአማራ ክልል መንግስት መግለጫ በራያ ግንባር ይላል። ራያ ውስጥ ወፍ የለም። አሁን ወልዲያ የለም። ወልዲያ ነጻ መሬት ነው። ህዝቡ ራሱን በራሱ ያስተዳድር መረጋጋት ስራውን ይሰራል። መርሳ ነጻ መሬት ነው። አሁን ዛሬ እያየሁ ነበር። መርሳ ነጻ ወጣ እንላል። ከማን ማን ነጻ ወጣው?
በደንብ ነው የሚዋሹት። ሰው ነው የሚንቁት።
የኢትዮጵያ ጉዳይ ላይ ካተኮሩ ዘገባዎችና ዜናዎች አሁን ወደ አፍሪካ ጉዳይ እናልፋለን። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በሚመሩት ገዢው የአፍሪካ ብሔራዊ ኮንግሬስ ፓርቲ ኤኤንሲ ውስጥ በቀድሞ ፕሬዚዳንት ጄኮብ ዙማና አስተዳደር ወቅት የተጀመረና የተንሰራፋ ነው የተባለ ሙስና ስለመኖሩ አምነዋል። ራማፖሳ በጉዳዩ ዙሪያ ምርመራ እንዲያደርግ በተከፈተው የፍርድ ሂደት ላይ ቀርቦ ምስክርነታቸውን ሲሰጡ ፓርቲው የተዘፈቀበትን ሙስና ለመቋቋም ከባድ እንደሚሆንም ተናግረዋል። ሊንዳ ጊታፍሽ ከጆሃንስበርግ ያጠናቀረችውን ዘገባ ጽዮን ግርማ ይዛ ቀርባለች።
ጭርሱኑ ከመቅረት መዘግየት የተሻለ ነው። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፖሳ ፓርቲያቸው ለዓመታት ከተዘፈቀበት ሙስና ለማጽዳት የተቋቋመው የምርመራ ችሎት ላይ የተናገሩት ነው። በቀድሞ የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ የስልጣን ዘመን የሀገሪቱን ካዝና መዘረፉን እንዲሁም ከዙማ ጋር የዙማ ንግድ አጋሮች በመንግስት ከፍተኛ ተጽዕኖ ምክንያት የመንግስቱን የራሱን ኮንትራቶች እንዲያሸንፉ ተደርጓል የሚሉትን ክሶች የምርመራ ኮሚሽኑ በማጣራት ላይ ነው። ራማፖሳ እንደ አውሮፓውያን የቀን አቆጣጠር ፕሬዝዳንት ከመሆናቸው አስቀድሞ በቀድሞ ፕሬዝዳንት ጃኮብ ዙማ አስተዳደር ለአራት ዓመታት ምክትል ፕሬዝዳንት ሆነው አገልግለዋል። የሀገሪቱ ገዢ ፓርቲ አፍሪካ ብሔራዊ ኮንግረስ ኤኤንሲ አካሄዱን እየቀየረ እንደሆነ ለኮሚሽኑ ተናግረዋል። አሁን ሙስናን ለመዋጋት ቆርጠው መነሳታቸውን ገልጸዋል። ይህንን እስካሁን ለምን አላደረክም ትሉኝ ይሆናል፣ ነገር ግን መዘግየት ከመቅረት የተሻለ ነው ብለዋል። ሆኖም የፖለቲካ ተንታኞች ባለፈው ወር ከተቀሰቀሱት አመጾች በሀገሪቱ ላይ ካስከተሉት ውድቀቶች እና እየተባባሰ ከመጣው ድህነት በኋላ ከመቅረት መዘግየት ይሻላል የሚለው አባባል ብቻ በቂ አይሆንም ይላሉ። ሊዛ ጀምበርግ ገለልተኛ ዓለም አቀፍ የግንኙነት ባለሙያ ናቸው። የሲቪል ማህበረሰቡ ጠንካራ ውግዘቶችን እና ተጨባጭ እርምጃዎችን ማየት ይፈልጋል። እኔ እንደማስበው ከሆነ ትልቁ ስጋት ራማፖሳ ሙስናን ይደግፋሉ ብሎ ማሰቡ ላይ አይደለም። እርሳቸው ጸረ ሙስና አቋም አራማጅ በመሆናቸው ላይ የምንተማመን ይመስለኛል። ነገር ግን ዋናው ጉዳይ የበለጠ ተጨባጭ የሆኑ ክሶችና ተግባራዊ የሚደረጉ እርምጃዎች ማስፈለጉ ላይ ነው። ራማፖሳ በቀድሞ ፕሬዝዳንት ጃኮብ ዙማ የስልጣን ዘመን በፖለቲከኞችና በተባባሪዎቻቸው አማካኝነት ሲደረጉ የቆዩ የድብቅ ወይም የጨለማ ውስጥ ብልሹ ስምምነቶች እንደነበሩ ይናገራሉ። አያይዘውም ይህንን ለማስወገድና ወደ ትክክለኛ መንገድ ለመቀየር ፖለቲካ ውስጥ ለመቆየት እንደመረጡ ይገልጻሉ። ናሪና ቦለር ሙለር በደቡብ አፍሪካ የሂዩማን ሳይንስ ምርምር ምክር ቤት ፕሮፌሰር ናቸው። ተቋማትን በማስተካከል ረገድ በጣም ብዙ ሰርተዋል። እናም ሙስናን ለመዋጋት በሚደረገው ሂደት ይህ በጣም አስፈላጊ ነው። ኤስአይዩ ስፔሻል ኢንቨስቲጌሽን ዩኒት የተባለው ልዩ የምርመራ ክፍል እንዲጠናከርም ተገቢ የሆኑ ሹመቶችን ሰጥቷል። ልዩ የምርመራ ክፍሉ ወይም ኤስአይዩ ተጭበርብሯል በሚል ቅሬታ የሚቀርብባቸውን ጉዳዮች በመመልከት ላይ ነው። የዓለም አቀፍ ግንኙነት ባለሙያ ጀምበርግ ደቡብ አፍሪካውያን ለረጅም ጊዜ ሀገሪቱን ሲያስተዳድር የቆየውን ገዢ ፓርቲ ኤኤንሲ ከሙስና ጋር አቆራኝተው ይመለከቱታል ይላሉ። በኤኤንሲ ፓርቲ ውስጥ ያሉትን የሙስና መረቦች ማለያየት በጣም ከባድ ነው። ሌላው ከባድና አስቸጋሪው ነገር ደግሞ ኤኤንሲ በራሱ ከግዛቱና ግዛቱ ደግሞ ከኤኤንሲ ጋር እየተጣበቀ መሆኑ ነው። ስለዚህ በፓርቲውና በመንግስቱ መካከል ምንም አይነት ግልጽ የሆነ ልዩነት የለም። የህግ ባለሙያዎች በምርመራው ላይ በመንግስቱ ውሳኔ ላይ የፓርቲው ተጽዕኖ የት ላይ እንደሚጀምር እና እንደሚያበቃ እንዲሁም ለፓርቲው የሚኖረው ታማኝነት ሙስናን በመዋጋት በኩል የት ድረስ ሊያስኬድ እንደሚችል ለማወቅ ሞክረዋል። ቦለር ሙለር ራማፖሳ ጉዳዩን ወደፊት ለማስኬድ የትኞቹን ጉዳዮች ቅድሚያ እንደሚሰጧቸው ግልጽ ማድረግ ይጠበቅባቸዋል ይላሉ። በእውነቱ ለደቡብ አፍሪካና ደቡብ አፍሪካውያን ጥቅም ከሚያስጠብቀው ወገንና በፓርቲው ውስጥ ላሉ መጥፎ ሰዎች ከለላ መስጠትን ከመቀጠል መካከል አንዱን መርጠው መወሰን ይኖርባቸዋል። የምርመራ ቡድኑ ከ400 በላይ የመስማት ሂደቶች በኋላ በመስከረም ወር መጨረሻ ያበቃል። ሰብሳቢው ዳኛ ሬመንድ ዞንዶ በምርመራው የተገኙትን የግኝት ውጤቶች ይፋ አድርገው በመጨረሻ የመጥፎ ድርጊት ፈጻሚ ናቸው የተባሉ ሰዎች ለፍርድ ይቀርቡ ይሆን የሚለውን ውሳኔ ለመስማት ሀገሬው በመጠባበቅ ላይ ነው። በሊንዳ ጊፍታሽ ከጆሃንስበርግ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ።
ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን።
ራዲዮ በቴሌቪዥን አሁን አድማጮች ቀድሞ የጀመረውን የቪኦኤ ጋቢናን ተከታተሉ። ቀደም ብለን ሰሞኑን በማሳሰቢያችን እንደጠቀምነው በዚህ በዋናው ስርጭታችንም በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ ለማስታወስ ወይም ለመግለጽ እንወዳለን። በኦሮምኛና በትግርኛ ስርጭቶችም እንዲሁ ዝግጅቱ እንደተጠናቀቀም ቀደም ብለን እናስተዋውቃለን። ተከታተሉ አድማጮች፣ አሁን የምሽቱ ምርጥ ዜማ የሚሰማበት ጊዜ ነው። ባቲና ብሉዝን ነበር የሰማነው። ድምጻውያኑ ታደለ ሮባና ፈንታ በሌ ናቸው። እናመሰግናለን። አድማጮች፣ ሌላ ማሳሰብ ያለን ባጭሩ ላስታውስ። በአድማጮች መስኮት ፕሮግራማችን ላይ ወይንም በሌሎች ፕሮግራሞቻችን አስፈላጊ ናቸው ባላችኋቸው እንዲሁም አዎንታዊ ፋይዳ ባላቸው ርዕሰ ጉዳዮች ላይ ያተኮሩ ተሳትፎችን ለመጋበዝ እንወዳለን። የንጹሐን ዜጎች ጭምር ሕይወት እየጠፋ ያለበት ጦርነትና ግጭት በበረከተበት በአሁኑ ወቅት ታዲያ መልእክቶቻችሁ ገንቢ እንዲሆኑ ከስድብ ዘለፋና አንዱ ሌላውን ከሚያንቋሽሽበት አነጋገሮችና አጠቃቀሞችም እንዲርቁ ወይም የጸዱ እንዲሆኑ የብዙዎችንም መከራ ለማቅለል የሚያግዙ አስተያየቶችና መልእክቶች ብትልኩልን እንመርጣለን። የስልክ መልእክቶቻችሁን በነጻ የምንቀበልበት መስመራችንም በቅርቡ እንደ ቀድሞ አገልግሎት መስጠት እንደሚጀምር ከወዲሁ ለማስታወስ እንወዳለን። እንግዲህ ተሳተፉ ነው። አድማጮች፣ አሁን ወደ ሁለተኛው አጋማሽ ስርጭታችን ልንገባ ነው። ከምሽቱ 3:32 ያመለክታል የስቱዲዮ ሰዓታችን። በሁለተኛው አጋማሽ ቀዳሚ ያደረግነው አዲሱን የአምነስቲ ኢንተርናሽናል ሪፖርት ይመለከታል። አምነስቲ ኢንተርናሽናል ቀደም ብዬ በመግቢያው እንደጠቆምኩት በትግራዩ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት አባላት እንዲሁም የአማራ ክልል ፖሊስ ኃይል እንዲሁም የፋኖ ሚሊሻዎች በልጃገረዶችና ሴቶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶች ያጠናቀረበትን ጥናት ነው ይፋ ያደረገው። ከዚህ ቀደም ሪፖርት የተደረጉት ህገወጥ ድርጊቶችና ወሲባዊ ጥቃቶችን ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን እየወሰደ መሆኑን ያመለከተው የኢትዮጵያ መንግስት በበኩሉ ባወጣው መግለጫ አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉ ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትን ብዙ የህወሓት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንኗል። ዘገባውን የተከታተለው ደረጀ ደስታ ጥናቱን በተባባሪነት ያሰናዱትን የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሐ ተክሌን ጨምሮ አነጋግሮ የኢትዮጵያን መንግስት ምላሽንም አካቶ ተከታዩን ይዞ ቀርበዋል።
አምነስቲ ከየካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናቀረው ጾታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን 60 ሰዎች በማነጋገር መሆኑን ገልጿል። ከነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት ደህንነቱ በተጠበቀ የስልክ መስመር መሆኑን አስታውቋል። ከየካቲት እስከ ሚያዝያ ባሉት ወራት ውስጥ 1288 የሚሆኑ የጾታ ጥቃትና መድፈር የደረሰባቸው ሴቶች ወደ ሕክምና ጣቢያዎች መሄዳቸውን የሚያሳይ መረጃ ከጤና ተቋማት ባለሙያዎች መሰብሰቡንም አመልክቷል። የኢትዮጵያ መንግስት ባወጣው መግለጫ ደግሞ በማናቸውም ሁኔታ ውስጥ ወሲባዊ ጥቃትን የሚያወግዝ መሆኑን ገልጾ በትግራይ ክልል ውስጥ በተካሄደው ግጭት ወቅት አንዳንድ የሰራዊቱ አባላት በግልጽ የተሰጣቸውን መመሪያና ደንቦች በሚጻረሩ ተግባራት ላይ መሳተፋቸውን በመገንዘብ መግለጫ ማውጣቱን ጠቅሷል። እንዲህ ያሉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን መውሰዱንና ወደፊትም ጥቃት ፈጻሚዎችን ለፍርድ ማቅረቡን ይቀጥልበታል ብሏል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ አይደለም የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችንና እዚያም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትንና በዚያም የሰፈሩትን ብዙ የወያኔ ሚሊሻዎችን ነው ብሏል። ጥናቱን ያዘጋጁትና የአምነስቲ ኢንተርናሽናል የቀውስ አማካሪ የሆኑት ዶናቴላ ሮቬራ ከአሜሪካ ድምጽ የእንግሊዝኛው ፕሮግራም ስቲቭ ሚለር ጋር ባደረጉት ቃለ መጠይቅ ይህ በመካከለኛው ምስራቅና በአፍሪካ የጾታ ጥቃቶችንና ጦርነቶች ላለፉት 20 ዓመታት እንደመረመረ ሰው እንዲህ ያለ የከፋ ሁኔታ ገጥሞኝ አያውቅም ብለዋል። እሳቸውም ጨምረው እንደተናገሩት በሪፖርታቸውም ላይ እንደተዘገበው የትግራይ ሴቶችና ልጃገረዶች የጦር መገልገያ በመሆን መድፈርና ወሲባዊ ጥቃት ተፈጽሞባቸዋል ተብሏል። በሴቶቹ ላይ የተፈጸሙት ብዙዎቹ ወሲባዊ ወንጀሎች ከባድና አስደንጋጭ ናቸው። ሴቶች በቡድን የተደፈሩ፣ ለወሲብ ባርነት የተዳረጉ፣ በተለያዩ የማሰቃ ዘዴዎች የተጎዱ፣ ማንነታቸውን የሚያጎድፍ ስድብ፣ የሞት ማስፈራሪያና ዛቻዎች የደረሱባቸው በመሆኑ ዘላቂ የአካልና የስነ ልቦና ጉዳት ደርሶባቸዋል ሲል አምነስቲ በሪፖርቱ አመልክቷል። ብዙዎቹም ወንጀሎች በጦር ወንጀለኝነት ሊያስጠይቁና በሰው ልጆች ላይ ሊፈጸሙ የማይችሉ ናቸውም ብሏል። የኢትዮጵያ መንግስት በመግለጫው አምነስቲ ኢንተርናሽናል በቀደሙ ሪፖርቶቹ በኢትዮጵያ መንግስት ላይ ስሜት ቀስቃሽ ጥቃቶችንና የስም ማጥፋት ዘመቻዎችን ወደ ማካሄድ ያዘነበለ ይመስላል ብሏል። በተለይም በአንዳንዶቹ የምስራቅ አፍሪካ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል። አምነስቲ ኢንተርናሽናል በበኩሉ ለኢትዮጵያና ኤርትራ ለሚገኙ መሪዎች፣ በደረጃው ላሉ መንግስታዊ መስሪያ ቤቶች በጥናቱ ላይ አስተያየታቸውን እንዲሰጡ መጠየቁን ገልጾ ምንም ምላሽ አለማግኘቱን ጠቅሷል። በሌላም በኩል ለሪፖርቱ ምላሽ እንዲሰጡና አስተዳደራቸው እነዚህን ድርጊቶች ለማስቆም ምን ዝግጅት እያደረገ እንደሆነ የተጠየቁት የዋይት ሀውስ ቃል አቀባይ ጄን ሳኪም ተከታዩን ምላሽ ሰጥተዋል።
በአካባቢው ካሉ ሀገራት መሪዎች ጋር በቅርበት እየተገናኘን ነው። በኢትዮጵያ ውስጥ እየተካሄደ ባለውና በምናየው የሰብአዊ መብት ጥሰት በእርግጥ ደንግጠናል። ይህም በሚመለከት በዚህ አካባቢ እየሰራን ስላለው ዝርዝር ነገር ይበልጥ መረጃ ለማግኘት በእርግጠኝነት የምመራችሁ ወደ ውጭ ጉዳይ ሚኒስቴራችን ነው። በዚህ ጉዳይ በአስተዳደራችን ባለስልጣናት አማካኝነት በርካታ መግለጫዎችን አውጥተናል። ወደፊትም በይፋ ማውጣታችንን እንቀጥላለን።
በሌላም በኩል የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረ ክርስቶስ ባወጡት የትዊተር መልእክት አምነስቲ ኢንተርናሽናል ኤርትራን በጠላትነት ማሳደድና የስርዓት ለውጥ አጀንዳውን እውን ለማድረግ ባለፈው መጋቢት በማይካድራ ጭፍጭፋ ፈጽመው የሸሹትን የወያኔ ሚሊሻዎች የሐሰት ምስክርነት ያቀርባል ብለዋል። የአምነስቲ ኢንተርናሽናል ሪፖርት ግራና ቀኝ ያሉትን እውነታዎች ለማጣራት ምንም ፍላጎት ሳያሳይ የቀረበ የሙያ ስነ ምግባር የጎደለ ነው ብለዋል። በሚያሳዝን ሁኔታም ይህ ፖለቲካዊ ይዘት ያለውና የኤርትራን ስም የማጥፋት ጥቃት ለመጀመሪያ ጊዜ የተፈጸመ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። ይህን ዘገባ መሰረት በማድረግ የሪፖርቱ ተባባሪ አዘጋጅና የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሐ ተክሌ ጋር ቆይታ አድርገናል። በቅድሚያም ይህ ሪፖርት ከእስከዛሬዎቹ ሪፖርት በምን እንደሚለይ በማስረዳት ይጀምራሉ።
ይህ እንግዲህ ጊዜ ወስደን በረጅም ጊዜ ያጠና ነው ጥናት ነው እና በዚህ ዓመት በፈረንጆቹ አቆጣጠር ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች እናናገር የቆየ ነው። በዚህም ምክንያቱ ደግሞ ረጅም ጊዜ ፈጅቷል። ረጅም ማለት ያው ኮሚኒኬሽንም ካለመኖሩ አንጻር፣ ሌሎች አስቸጋሪ ነገሮች ከመሆናቸው አንጻር እነዚህን ወደ 63 የሚጠጉ ሰዎች ለረጅም ጊዜ በተለያዩ መንገዶች እንደመናገር ናቸው እና ስለዚህ ከዚህ ከ ከነበሩት የሚለየው በጣም ብዙ ሰዎች ማናገራችን፣ ሁለተኛ ደግሞ እዚህ ስራ ላይ ተሰማርተው ካሉ የሕክምናና የሰብአዊነት አገልግሎት የሚሰጡ ድርጅቶች ከእነሱም ጋር በተገኙ መረጃዎች ማጠናከራችን በመሆኑ ከሌሎቹ አሁን በሚዲያ ሲወጡ ከነበሩት የተወሰኑ ሰዎች ብቻ ነግረው ሲያወጡ ከነበሩት አንጻር የተሟላ ነው ማለት ይቻላል። በተለይ የጾታ ጥቃት እንዴት እንደተፈጸመ፣ እስከ መቼ እንደቆየ፣ የሴት አካባቢዎች እንደነበሩ የተሟላ ስዕል የሚሰጥ ነው ብሎ ማለት ይቻላል።
አምነስቲ እንደ ካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናከረው ጾታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን 63 ሰዎችን በማነጋገር መሆኑን በሪፖርቱ ገልጿል። ከእነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት የስልክ መስመር መሆኑን አስታውቋል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ ነው የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሽቱት ጋር ተደባልቀው የሚገኙትን ነው። ብዙ የወያኔ ሚሊሻዎችም ሰፍረዋል ብሏል እና በዚያ ላይ በአንዳንዶቹ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል። በተለይ በምስራቅ አፍሪካ ባሉት ላይ እዚህ ላይ እርስዎ ምን ይላሉ?
አዎ እንግዲህ የጦርነት ከተጀመረ ወዲህ ለዚህ ጥናቶች አይደለም ሌሎችም እንደዚሁ ምርመራዎች ኢትዮጵያ ለመግባት ብዙ ጊዜ ጥያቄ ጠይቀናል። መንግስት ደግሞ ይህንን ፈቅዶልን አያውቅም፣ ምላሽም አይሰጠንም። በኢሜይልም በደብዳቤም ጠይቀናል እና ያንን ከልክሎ ከዛ በኋላ ደግሞ በደልተኛ አይደለም ብሎ ማለት ትንሽ እንትን አይሆንም። ምናልባት ያ ተፈቅዶልን ቢሆን ኖሮ እንዲያውም የበለጠ ቁጥር ያላቸው ሰዎች ማግኘት እንችል ነበረ። በ63 ብቻ ሳይሆን ከዛ በላይ ያሉ ሰዎች ማናገር እንችል ነበረ። ግን ያንን ስላልፈቀደልን ነው ይሄው ነው። ሌሎቹ አሁን ለምሳሌ ሱዳን ያሉ እንደዚህ ናቸው የሚለው ብዙዎቹ እንግዲህ ሴቶች ናቸው። ትልልቅ ሴቶችም አሉ፣ ወጣቶችም አሉ ያናገር ናቸው። ተዋጊም ቢሆኑ ይሄ ጉዳት ሊፈጸምባቸው የሚል ነገር የለም። ሌላ በሰብአዊ መብት ጥሰት የሚጠየቁ ከሆነ መጠየቅ ነው እንጂ ያለባቸው መደፈር የለባቸው። በዚሁ ደግሞ በርቀት እናናገር ናቸውም ቢሆን ምሳሌ እነሱን አናግረን የህክምና ባለሙያዎችንም አናግረናል እና እዛ ያሉት ማለት ነው ሽሬና ሌሎች አካባቢዎች ያሉ የህክምና ባለሙያዎች ከሚነግሩን ጋር በጣም ተመሳሳይ ነው። በሰርቫይቨሮቹ ወይም ደግሞ በጉዳተኞቹ ምስክርነት ላይ ብቻ ተመሰረተ አይደለም። አሁን ብዙዎቹን ኬዞች የዛ ያሉት ሐኪሞች በተለይ በዚህ ጉዳይ ላይ የሚሰሩ ሐኪሞች ያውቋቸዋል። ምንም ተጋነን ነገር የለውም። ምናልባት መጋነን ያለበትን ያህል ወይም ደግሞ መደረስ ያለበትን ያህል አለመድረሳችን ነው እንጂ ችግር መሆን ያለበት ባለው ሁኔታ መድረስ የቻላቸው ሰዎች አናግረን ነው ተደረግነው እና እንዲያውም ወደ ትግራይ ሄደን መስራት ቢፈቀድልን ኖሮ ከዚህ የባሰ ሊሆን እንደሚችል የሚገመት ነው ያለን። ሌላው ያው እንግዲህ ግለሰቦች ላይ የሚያተኩር ነገሮች አሉ፣ ምንም መሰረት የላቸውም።
አንዱ አሁን እርስዎም የጠቀሱት እና መንግስትም በሪፖርቱ ያነሳው 1288 የሚሆኑ የጾታ ጥቃትን ተፈጽሞባቸዋል የተባሉ ሴቶች ወደ ሕክምና ጣቢያዎች ሄደው ሪፖርት ማድረጋቸውንና እንክብካቤ ሕክምና ማግኘታቸውን እርዳታ ማግኘታቸውን የሚጠቁም ሪፖርት ከጤና ተቋማቱ ማግኘቱን በሪፖርቱ ተካቷል። ግን በሌላ በኩል ደግሞ የጤና ተቋማቱ የወደሙ መሆኑን እዛው ሪፖርቱ ላይ ተገልጿል እና ከተአማኒነት አንጻር የሚል በመግለጫ ውስጥ እንደዚህ ያለ ይዘት ያለው ነገር መንግስት አውጥቷል። እዚህ ላይ ምን ይላሉ?
ሁኔታው እንግዲህ ያው ነገሮችን የማጣበም ጉዳይ ነው እንጂ ሪፖርቱ ላይ ግልጽ ናቸው። ምሳሌ ብዙ የጤና ተቋማት ተጎድተዋል። ይህንን ደግሞ ሪፖርት ያደረግነው እኛ አይደለንም፣ እዛ ውስጥ የነበሩ ኤምኤስኤፍን ጠቅሰን እንትን ያለው። ያ ማለት ሁሉም ፈርሰዋል አይደለም፣ በተወሰነ አገልግሎት የሚሰጡ አሉ እና 1200 አካባቢ ሰዎች የጾታ ጥቃት ደርሶባቸዋል የሚለውን ነገር ራሱ ከዩኤንኤፍፒኤ ዌብሳይት ላይ የኢትዮጵያ ዩኤንኤፍፒኤ ዌብሳይት ላይ ያገኘ ነው ነው። ግን ደግሞ የሚሰሩ የጤና ጣቢያዎች አሉ። የሽሬ ሆስፒታል ይሰራል፣ የሁመራ ሆስፒታል ይሰራል፣ የአክሱም ሆስፒታል ይሰራል፣ የአዲግራት ሆስፒታል ይሰራል። ከእነዚህ ውስጥ ደግሞ ጉዳት ደርሶባቸውም አሉ። ደግሞ የተወሰነ ፓርታቸው እንትን ያለ መድኃኒቶቻቸው የተዘረፉ መሳሪያዎቻቸው የተዘረፉ አሉ። ባላቸው አቅም ግን እየሰሩ ስለዚህ ይሄ ደግሞ እዛ ላይም ተገልጿል እና ግን ያው ቁጥሮችን እንደዚህ እያወጡ ተገለጹበት መልክ ሳይሆን ባልተገለጹበት መልክ የማቅረብ ነገር ነው የሚሆነው። ይህ ነገር ለምሳሌ አሁን አዲግራት ላይ ለምሳሌ 375 ኬዞች አይተናል ጾታዊ ጥቃት ብሎ ከዛ ከአይን ያገኘ ነው ከሐኪም ቤት ማለት ነው። አጠቃላይ ደግሞ ስታይ ሌሎች መጮች ደግሞ በትግራይ ላይ ወደ 1200 ተደርገዋል ነበር። ይህ እንግዲህ ትክክለኛ ቁጥር ነው ማለት አይቻልም። ምክንያቱም ህክምና ጣቢያ የሚሄዱ የህክምና አገልግሎት ለማግኘት የሚሄዱ ተጎጂዎች በጣም ትንሽ ናቸው። በተለያዩ ምክንያቶች አንደኛ ተደራሽነትና የጸጥታ ሁኔታ ብዙ አይመቻቸውም። ሁለተኛ እንደዚህ ነገሮችን ደግሞ ሪፖርት ማድረግም ታቡም ወይም ደግሞ ነውርም ነው። ስለዚህ ቁጥሩ ከዛ በላይ እንደሆነ ነው መገመትም ያለበት። እና ያው ያነሱት ምክንያት ብዙ ውሃ የሚያነሳ አይደለም። ሪፖርቱን የሚያነበሰው በደንብ የሚገባው ይመስላል።
በተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ እያካሄዱ ያሉትን ሪፖርት አምነስቲ ለመቀበል አለመፈለጉ አስገርሞኛልም ይላል የኢትዮጵያ መንግስትና እናንተ መቀበል አልፈለጋችሁም ወይስ ምንድን ነው ያለው ነገር በሱ በኩል?
አምነስቲ የሚደረጉ ኢንቨስቲጌሽኖች ወይ ምርመራዎች ካሉ ለነዛ ለመተባበር ፈቃደኛ ነው፣ ገለልተኛና ነጻ እስከሆኑ ድረስ ማለት ነው። ግን ፐብሊክሊ ይህን እንደግፋለን ይህን አንደግፍም የሚል ነገር ወተናወተን አናቅም፣ ምንም እንትን አድርገን አናቅም። ያው ተስፋ የምናደርገው ግን ሂደታቸውም ውጤታቸውም አሁን እኛ የመዘገብነውን ነገር ቫሊዴት ያደርጋል ብለን እናስባለን፣ በትክክል የሚሰሩ ከሆነ።
አሁን በአማራና በአፋር ክልል እየተነሱ ያሉ የሰብአዊ መብት ጥሰቶች አሉ። እነሱን አስመልክቶ አምነስቲ እስካሁን ያለው ነገር አለ? በእርግጥ እርስዎ ክስተቶቹ መገናኛ ብዙሃን ላይ ስለወጡ ብቻ ሪፖርት እናወጣለን ማለት አይደለም ብለዋል መባሉን አንብቤያለሁ። አምነስቲ ጉዳዩን እየተከታተለው ነው? ይሄም ሆኖ
ኦፍኮርስ በዚህ እንግዲህ የምታውቁት ነው። አሁን ለምሳሌ የዚህ የሴክሹዋል ቫዮለንስን ለመስራት ምን ያህል ጊዜ እንደወሰደብን እዛው ሪፖርቱ ላይ እንገልጸናል። ቀጥታ መሬት ላይ መገኘት ስለማንችል እና ነገሮች በተፈጠሩ ቁጥር ሄዶ ማጣራት ስለማንችል በጣም የተራዘመ ሂደት እየሄድን ነው ነገሮች እንደዚህ ነገሮች የምናጣራው ያሉንን ቴክኖሎጂዎች ያሉንን አቅም በሙሉ እንጠቀማለን። ግን ደግሞ ግራውንድ ላይ ሄደን እዛ ቦታ ላይ ሄደን መስራት አለመቻላችን በወቅቱ እንደተፈጠሩ ሪፖርት ለማድረግ ከባድ ነው የሚያደርግ። ስለዚህ አሁን አፋር ላይ ተፈጥረዋል የሚባሉትን፣ በአማራ ክልል ላይ ተፈጥረዋል የሚባሉትን፣ የስደተኞች ጣቢያት ላይ ተፈጥረዋል የሚባሉትን ለመስራት እንግዲህ በተሟላ ደረጃ ለመስራት ከምን ተደራሽነትም ችግሮች አሉ። በዛ ምክንያት መናገር እያለብን ግን መረጃ በማጣት ብዙ ያሳለፍናቸው አሉ። እነዚህ ብቻ አይደሉም። አሁን ቤንሻንጉል ውስጥ በተከታታይ የሚፈጸሙ ነገር አለ። መረጃ እንዳገኘን ተናግረናል። ሳናገኝ ደግሞ መረጃ ለመረጃ ምንም መናገር አንችልም። ሕፃን ወታደሮች የተባሉ ነገሮች አሉ። ፎቶዎች ብቻ ናቸው። በፎቶ ላይ ተመስርተ ደግሞ ያንን ነገር መናገር ብቻ ይቻል። ብዙ ነገሮች ነው ኢንቨስቲጌት መደረግ ያለባቸው እና እንደዚህ አይነት ነገሮች ላይ በፍጥነት እንደተፈጠሩ መረጃ ለመሰብሰብ እና በወቅቱ ሪፖርት ለማድረግ ያው ቦታው ላይ መገኘት እናንተ ማለት አለብን። ግን ያ ማለት እየሰራን አይደለም ማለት አይደለም። የአፋሩን በተለይ በቅርብ እየተከታተልን ነው። እንደምታውቁት እዛ አካባቢ የኢንተርኔትም የስልክም ችግር አለ። ስለዚህ ብዙ አስቸጋሪ ሆኖብናል ግን በዚህ ሁኔታ ላይ በምንችለው ሁሉ ነገሮችን ለመከታተልና መረጃ ለማሰባሰብ እየሞከርን ነው።
እንደሚታወቀው የኢትዮጵያ መንግስት የአንድ ወገን የተኩስ አቁም ውሳኔውን ማንሳቱን ባሳወቀበት ማግስት የወጣ ሪፖርት ነው። ሪፖርቱ በዚህ ጊዜ እንዲወጣ የተደረገበት የተለየ ምክንያት አለ?
አጋጣሚ ነው ማለት አንድ ሪፖርት ሲሰራ እና መረጃውን ሰብስበን በቂ መረጃ አለኝ ካለን በኋላ ቀን እንወስናለን። ያን የምንወስነው እንግዲህ ከወር ከሁለት ወር በፊት አንዳንዴ መጓተት ነገሮች ሊኖሩ ይችላሉ። ምናልባት ራሱ መንግስት የውጭ ጉዳይ ሚኒስትርም ይህን ጉዳይ ጋር ከሁለት ሳምንት በፊት ደብዳቤ በዚህ ጉዳይ ላይ ሪፖርት ልናወጣ ነው በቅርብ ጊዜ ውስጥ ስለዚህ ምላሽ ስጠን ብለን ጠይቀናቸው ነበር። ስለዚህ ሪፖርት እየመጣ እንደሆነ ያውቃሉ። ስለዚህ ትናንትና ወይ ከትናንትና ወዲያ መንግስት ዲክሌር ስላደረገ ያወጣ ነው ነገር አይደለም። ከዛ ቤት በተያያዘ ፕላን ነው እና ኢንተረስቲንግሊ ውጭ ጉዳይ ሚኒስትር አቶርኒ ጀነራል ኦፊስ በሙሉ ነግረናቸዋል። በደብዳቤ ፖልት ሊወጣ ነው ብለን ከሁለት ሳምንት በፊት ነግረናቸዋል። እና ከዚህ ጋር ማያያዛቸው ራሱ ይገርማል። ያው ለፐብሊክ ኮንሳምፕሽን ካልሆነ ያውቁት ነበረ።
አቶ ፍስሐ ተክሌ የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ፣ ከድምጽ ራዲዮ ስም በጣም አመሰግናለሁኝ።
እሺ እሺ፣ ደረጀ እኔም በጣም አመሰግናለሁ።
ደረጀን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። የኢትዮጵያ ሕዝባዊ ዲፕሎማሲያዊ ቡድን በሀገራዊ ወቅታዊ ሁኔታዎች የተነሳ ትኩረቱን በውጭ ጉዳዮች ላይ በውስጥ ጉዳዮች ላይ ለማድረግ መወሰኑን ይፋ አደረገ ይላል ዓለም አቀፉ መገናኛ ብዙሃን ያሰራጩታል ያለውን የሐሰት ዜና እና ዘገባም እንደሚቋቋም ይገልጻል። ለትግራይ ህዝብም ልጆቹን በጦርነት ከማገድ እንዲቆጠብ መልእክት እንደሚያስተላልፍም አመልክቷል ይለናል መልስካቸው አማን የተከታተለው።
የቡድኑ አመራር አባላት ዛሬ በውጭ ጉዳይ ሚኒስቴር ተገኝተው ለጋዜጠኞች እንዳስረዱት ቀደም ሲል ህዝባዊ ዲፕሎማሲ ቡድኑ የነበረው የእንቅስቃሴ ትኩረት አቅጣጫ በአስገዳጅ ሀገራዊ ሁኔታዎች ሳቢያ ተለውጧል። ከአስር ዓመት በፊት የተመሠረተው ይህ ቡድን ታላቁ የህዳሴ ግድብን በተመለከተ የኢትዮጵያን አቋም ጉዳዩ በቅርበት ወደሚመለከታቸው ሀገራት እየተጓዘ አያሌ ሥራ እንዳከናወነ ያስታወሱት የአመራር አባላቱ በአሁኑ ወቅት ተመሳሳይ ተግባራት መፈጸም የሚያስፈልግ ቢሆንም ወቅታዊው ሁኔታ ግን አዲስ ቅደም ተከተል ማበጀት ግድ ይላል ብለዋል። ከአመራር አባላቱ አንዱ አቶ ጥበቡ በለጠ
አሁንም በሰሜን ኢትዮጵያ ያለው ችግር ብዙ ህዝብ ለአደጋ የተጋለጠበት ሁኔታ አለ። የእምነት ተቋማት እጅግ ኢትዮጵያን የሚያሳውቁ ቅርሶች ለአደጋ የተጋለጡበት እንደ ቅዱስ ላሊበላ አብያተ ክርስቲያናት አይነት በጣም ዓለም በስስት አይን የሚያያቸው ቅርሶች ኢትዮጵያ ስትባል ወዲያው ብቅ የሚሉ ታላላቅ ቅርሶቻችን አደጋ ላይ ናቸው። ስለዚህ እነዚህን አደጋዎች ሁሉ ለመቀነስ በህብረተሰብ መካከል መግባባት እንዲኖር፣ ወንጀለኞችም ፍርድ ለፍትህ እንዲቀርቡ ግፊት ማድረግ፣ ኢትዮጵያ ላይ የተቃጣው የአገር ሉዓላዊነትን ለመድፈር የሚደረገውን ጥረት፣ ሱዳኖች ድንበራችንን ጥሰው የገቡበትን እነዚህን ነገሮች የማንቃት ስራ ፐብሊክ ዲፕሎማሲው እንደ ሀገር ይሰራል።
የህዝባዊው ዲፕሎማሲ ቡድን ሰብሳቢ አቶ ጌታቸው በለጠ በበኩላቸው ህወሀት በኢትዮጵያ የህዝብ ተወካዮች ምክር ቤት በአሸባሪነት ከመሰየሙ በፊት ጉዳዩ በሰላማዊ መንገድ እንዲያልቅ አንዳንድ እቅዶችን ቡድኑ አሰናድቶ እንደነበር አስረድተዋል። ከዚያ በኋላም በቡድኑ አማካይነት ተከናውሯል ያሉትን አስታውሰዋል።
ሁላችሁም እንደምትሰጉት እንደ ዜጋም ስለምንሰጋ ይሄ ጉዳይ ትንሽ ነገሮቹ እየተባባሱ ስለሄዱ ምን አለ በሃይማኖቷ እንደምትኮራ የሃይማኖት ክብር እንደሚሰጥ ህዝብ እስቲ ከሃይማኖት ጉዳይ እንጀምር ብለን ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር አድርገን የሰባት ቀን ጾምና ጸሎት እንዲደረግ ኃላፊነቱን ለሚመለከተው ተቋም ሰጠን። እኛ ከበስተጀርባ ሁሉን ነገር ፋሲሊቴት አድርገን አባቶች ለሰባት ቀን ምህላ ገቡ። በጾም በጸሎት በርካታ ሚዲያዎች ይህንን ፕሮግራም በቀጥታ ሲያስተላልፉ ነበር።
ይሁንና ሀገራዊው ሁኔታ ይበልጥ እየከፋና ግጭቱም እየተባባሰ መምጣቱ ቡድኑን እንደ ማንኛውም ሀገራዊ ኃይል ሚናውን በማያወላውል መልኩ እንዲለይ ተጽዕኖ እንዳሳደረበት አቶ ጌታቸው አልሸሸጉም። በሳቸው አንደበት ፍልሚያው በአሁኑ ጊዜ ጦር ሜዳ ደርሷል። አሻራው እንደ ቀድሞ አረንጓዴ አሻራን ማስቀመጥ ብቻ ሳይሆን የደም አሻራንም የሚጠይቅ ሆኗል ብለዋል። የህዝብ ዲፕሎማሲ ቡድኑም ከዚህ አኳያ አሁን በዓለም አቀፍ መገናኛ ብዙሃን ይስተጋባል ያለውን በኢትዮጵያ ላይ ያነጣጠረውን አሉታዊ ዘገባ ይመክታል ብለዋል።
የተጽዕኖም አሻራ በዓለም አቀፍ ሚዲያዎች ላይ የምናሳርፍበት ጊዜ ነው። ውሸት ከአሁን በፊት በነገራችን ላይ በዓለም አቀፍ ሚዲያዎች የማይታይ ትሬንድ በዓለም አቀፍ ደረጃ ባፈጠጠ መልኩ፣ ግልጽ በሆነ መልኩ፣ ባልተደባበቀ መልኩ፣ ባልተሸፋፈነ መልኩ አቋም የሚወስዱ ከኤቲክስ ያፈነገጡ ኢንተርናሽናል ሚዲያ በሀገራችን ላይ የዘመቱበት ጊዜ ነው። ለሱ ውሸታችሁ ነው፣ ከእውነት ርቃችኋል ብለን አሻራ እናኖራለን። እንደ ቡድንም እንደ ግልም እናደርጋለን። ከዚህ በኋላ እሶሶ አይሰራም። ሀገር የመታደግ ህልውና የማስከበር ታሪክ የማስቀጠል ድርሻ እንደወደቀብን እናውቃለን።
የጦርነትን አውዳሚነት በአጽንኦት የተናገሩት የኢትዮጵያ ህዝባዊ ዲፕሎማሲ ቡድን ሰብሳቢ በእንቢተኝነትና ከእኛ በላይ ተዋጊ የለም ለሚሉ የህወሓት መሪዎች የትግራይ ህዝብ ልጆቹን አሳልፎ እንዳይሰጥ ሲሉ የቡድናቸውን መልእክት አስተላልፈዋል።
የትግራይ ህዝብ ቅንነትን እናውቀዋለን። የእንግዳ ተቀባይነትን እናውቃለን። የትግራይም ህዝብ ልጆቹን አደብ ያስገዛ ስለ ጦርነት ከማንም የበለጠ የትግራይ ህዝብ ያውቃል። ይህን መልእክት በግልጽ ቋንቋ እናስረክባለን። ሀገር የማዳን ጉዳይ ስለሆነ የባህላዊ እርቅም ጉዳይ እንደ ድሮ አንተምተው አይደለም። ይሄ እርቅ የሚባል ተንበርክኮ እናቶች መሪዎቹ ፊት ተንበርክከው በጡታችን እያሉ እናት አትታለፍም፣ ያንን የካደ ሰው እንደገና ሌላ የባህላዊ ጨዋታ ጀምረን እንዴት ናችሁ አያስፈልግም። እነሱ የተሳሳቱት ውጊያ ጦርነት ባህላዊ ጨዋታችን ነው አለ። ስለዚህ ለኢትዮጵያ ህዝብና ለኢትዮጵያ ታሪክ ጦርነት አውዳሚ ነው።
የኢትዮጵያ ህዝባዊ ዲፕሎማሲ ቡድን ከሀገሪቱ የተለያዩ ማህበራዊና ሙያዊ ዘርፎች የተሰባሰቡ አባላትን ያቀፈ አካል እንደሆነ ይታወቃል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አምባገነናዊነት አሳሳቢ በሆነ ሁኔታ ተመልሶ እያቆጠቆጠ በመጣበት በዚህ ዘመን ዴሞክራሲ አገር መምራት የሚያስችልና ለህዝቦች ተጨባጭ ውጤት የሚያመጣ መሆኑን በግልጽና በማያሻማ ሁኔታ ማሳየት አለብን ያሉት የአሜሪካ ዓለም አቀፍ የልማት አስተዳዳሪ ሰማንታ ፓወር ናቸው ይላል ርዕሰ አንቀጹ ሀተታውን ሲጀምር። አምባገነኖች ትልቅ ኃይል ያለውን የተሳሳተ መረጃ በመርጨት ዴሞክራሲ የሚያደርገውን ነገር እነሱ ያደረጉት መሆኑን እየሰበኩ ነው። ይሁን እንጂ ያተረካ ግን ሐሰት ነው ብለዋል አስተዳዳሪዋ። በርግጥም የቪዲም ተቋም እንዳመለከተው አብዛኞቹ የዲሞክራሲ ተመራማሪዎች በ25 ዓመታት ውስጥ የዲሞክራሲን ፈለግ በተከተሉ አገሮች ላይ ባደረጉት ክትትል ዲሞክራሲያዎቹ አገሮች የጠቅላላ አገር ውስጥ ምርታቸው 20 ከመቶ ማደጉን አስታውቀዋል። ለእነዚህ አገሮች ምጣኔ ሀብት ፈተናው የሆነ ሙስና ነው። የምጣኔ ሀብት ልሂቃን ብልሹ ፖለቲከኞች የራሳቸውን ጥቅሞች የሚያስከብሩባቸውን መረቦች በመጠቀም ዲሞክራሲን ከውስጥ ሆነው ሊቦረብሩት ይችላሉ ብለዋል። ዩኤስአይዲ ሙስናን ለመዋጋት የተቀናጁ የጸረ ሙስና ስራዎችን ለመደገፍ ፍና ለማጠንከር በመላው ተቋማቱ የተጠናከረ ከመጣው ከውጭ ጉዳይ ሚኒስቴር ጥረትና ከፍትህ እንዲሁም ከገንዘብ ሚኒስቴር ጋር በመተባበር የጸረ ሙስና ተቋም ግብረ ኃይል አቋቁመዋል። ይህ ግብረ ኃይል ፈጣን ምላሽ የሚሰጥ ዘዴን የሚያቋቁም በመሆኑ ዩኤስኤድ ዘርፈ ብዙ ፕሮግራሞችን መክፈት ይችላል። ይህም የውጭ ጉዳይ ሚኒስቴርን ጥረት የሚደግፍ ሲሆን ጸረ ሙስና ማሻሻያዎችን በማድረግ ለዲሞክራሲ መስፋፋት መንገድ ይከፍታል። ለዚህ ፈጣን ምላሽ ፕሬዚደንት ጆ ባይደን አዲሱ የበጀት እቅድ 50 ሚሊዮን ዶላር መድቧል። ዩኤስኤድም ያገንዘብ ለተሳሳተ ዓላማ በዋለበትና በአገሪቱ ውስጥ ያለው የዲሞክራሲ ሂደት የሚጎዳ ሆኖ ከተገኘ ከመንግስት ተቋማት ሁሉ እያነሳ ወደ ሲቪል ማህበረሰብ ድርጅቶች ያዟዙራል። ከጸረ ሙስናው ባሻገርም አገሮች የሳይበር ደህንነታቸውን እንዲያጠናክሩ የተዛባ መረጃዎችን እንዲመክቱ ከማድረግ ጋር የዲሞክራሲ ኃይሎች ራሳቸውን ከዲጂታል ስለላና ከሳንሱር አፈና እንዲከላከሉ እንረዳለን ብለዋል አስተዳዳሪዋ ሰማንታ ፓወር። ዩኤስኤድ ከአሜሪካ ውጭ ጉዳይ ሚኒስቴር ከዓለም አቀፍ የግሎባል ኤጀንሲ ተቋም ጋር በመሆን ነጻና ክፍት የሆነ የኢንተርኔት አገልግሎት እንዲስፋፋ፣ የዲሞክራሲ እሴቶችና የሰብአዊ መብት መርሆች ከአዳዲስ ቴክኖሎጂዎች ጋር እንዲቀናጁ ከየአገሮቹ ጋር በመተባበር እየሰራ ይገኛል። በተመሳሳይ ሁኔታም ዩናይትድ ስቴትስ ትኩረቷን ነጻና ገለልተኛ የሆነ ሚዲያ በመላው ዓለም እንዲስፋፋ፣ በጨቋኝ መንግስታትና በኢኮኖሚ ሁኔታዎች ችግር ላይ ያሉትን ጋዜጠኞች በመደገፍ ላይ ትገኛለች። ከቅርብ ዓመታት ወዲህ አምባገነን አገዛዞች እየተነሱ ቢመጡም ዴሞክራሲ ዛሬም ቢሆን በመላው ዓለም በጣም ተወዳጅና ተፈላጊ የሆነ ስርዓት ነው ብለዋል ሰማንታ ፓወር። በመጨረሻም ርዕሰ አንቀጹ ዩናይትድ ስቴትስ በየትኛውም የዓለም ክፍሎች ያሉት ህዝቦች ራሳቸውን እንዲያስተዳድሩና መሰረታዊ ነጻነትን እንዲጎናጸፉ ትደግፋለች ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን ልዩ ማሳሰቢያ።
ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አሁን ራዲዮ በቴሌቪዥን ጀምሯል። አድማጮች ካለፈው ሰኞ ጀምሮ የመከታተል እድል ለነበራችሁ ሌሎቻችሁም ተከታተሉ። ቀድሞ የጀመረው ቪኦኤ ጋቢናን ተከታተሉ። ታዲያ በሰሞኑ ማሳሰቢያችን እንደጠቆምነው በዚህ በዋናው ስርጭታችንም በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ ለመግለጽ እንወዳለን። በኦሮምኛና በትግርኛ ስርጭቶቻችንም እንዲሁ ዝግጅቱ እንደተጠናቀቀም አስቀድመን እናስታውቃለን። አድማጮች ቀደም ብለን በፕሮግራም መጣበብ ሳቢያ ሙዚቃ ያስተዋወቅነው ሙዚቃ በበቂ ሰዓት ወይም በቂ ጊዜ ሰጥተን አላጫወትንም እና እዚህ ግድም አንድ ሙዚቃ እንጋብዛለን። ድምፃዊው ብዙአየሁ ደምሴ ነው።
አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬ እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ እስኪ
ብዙአየሁ ደምሴን ለግሩም ዜማው አመሰግናለሁ። አድማጮች ለዛሬ ያልነውን በዚሁ ማብቃታችን ነው። ያስተናግድኳቸው አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ። ነገ አርብ ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። የትግርኛ ስርጭታችን ይከተላል። በእኛ በኩል ሰላም፣ ደህና እደሩ። ሲድራክ ፍራንክሊን ነበር መሐንዲሳችን።